የዮናስ እንግዲህ መጽሐፍ አብረነው ተጉዘን ምዕራፍ አራት ላይ ደርሰናል። የታሪኩን እንግዲህ ፍሰት ወደኋላ መለስ ብለን ስንመለከት ዮናስ በእግዚአብሔር ታዘው ለእግዚአብሔር አልታዘዝም በማለት እግዚአብሔር ደግሞ እንደገና ወደ ሀሳቡ ሊመልሰው ትልቅ አሳ አዘጋጅቶ በአሳ ሆድ ውስጥ ቆይቶ ከዛ እድልን እንደገና እግዚአብሔር እንደሚሰጥ ጸሎቱን በምዕራፍ ሁለት ላይ ተመልክተን ምዕራፍ ሶስት ላይ ደግሞ እግዚአብሔር የእንደገና አምላክ ነው ብለን ባለፈው አብረን ያየነው ክፍል ነበረ እና እግዚአብሔር የእንደገና አምላክ ወይም ደግሞ ሁለተኛ እድልን የሚሰጥ ነው ብለን ስንል እግዚአብሔር ያድሳል፣ እግዚአብሔር ለተልእኮ ደግሞ ያዘጋጀናል የሚለውን ሀሳብ በዛ ውስጥ ተመልክተን ነበረ እና ዛሬ የምንመለከተው ምዕራፍ አራት ነው። ምዕራፍ አራት ከቁጥር አንድ እስከ 11 ያለውን ሀሳብ ነው የምናየው እና ዮናስ ምዕራፍ አራትን አነበዋለሁኝ። እንደዚህ ይላል ምዕራፍ አራት፣ ይህም ዮናስ ከቶ ደስ አላሰኘውም፣ እሱም ተቆጣ፣ ወደ እግዚአብሔርም ጸለየና አቤቱ እለምንሃለሁ፣ በአገሬ ሳለሁ የተናገርኩት ይህ አልነበረምን? አንተ ቸርና ይቅር ባይ ታጋሽም ምሕረትም የበዛ ከክፉም ነገርም የተነሳ የምትጸጸት አምላክ እንደሆንክ አውቄ ነበርና፣ ስለዚህ ወደ ተርሴስ ለመኮብለል ፈጥኜ ነበረ። አሁንም አቤቱ ከሕይወት ሞት ይሻለኛልና እባክህን ነፍሴን ከኔ ውሰድ አለው። እግዚአብሔርም በውኑ ትቆጣ ዘንድ ይገባሃልን አለ። ዮናስም ከከተማይቱ ወጣ፣ ከተማይቱም በስተ ምስራቅ በኩል ተቀመጠ። ከተማይቱንም የሚያገኛትን እስኪያይ ድረስ በዚያ ለራሱ ዳስ ሰርቶ ከጥላው በታች ተቀመጠ። እግዚአብሔር አምላክ ቅል አዘጋጅ፣ ከጭንቀቱም ታድነው ዘንድ በራሱ ላይ ጥላ እንድትሆን በዮናስ ላይ ከፍ ከፍ አደረጋት። ዮናስም ስለ ቅሊቱ እጅግ ደስ አለው። በነጋው ግን ወገግ ባለ ጊዜ እግዚአብሔር ትልን አዘጋጀ፣ እርሷም ቅሊቱን እስክትደርቅ ድረስ መታቻት። ፀሐይም በወጣች ጊዜ እግዚአብሔር ትኩስ የምስራቅ ነፋስ አዘጋጀ፣ ዮናስ እስኪዝል ድረስ ፀሐይ ራሱን መታው። ለራሱም ሞትን ፈለገና ከሕይወት ሞት ይሻለኛል አለ። እግዚአብሔርም ዮናስን በውኑ ስለዚች ቅል ትቆጣ ዘንድ ይገባሃልን አለው። እርሱም እስከ ሞት ድረስ እቆጣ ዘንድ ይገባኛል አለ። እግዚአብሔርም አንተ ትበቅል ዘንድ ላልደከምክባት ላላሳደግካትም በአንድ ሌሊት ለበቀለች በአንድ ሌሊትም ለደረቀች ቅል አዝናሃል። እኔስ ቀኛቸውንና ግራቸውን የማይለዩ ከመቶ ሀያ ሺህ የሚበልጡ ሰዎችና ብዙ እንስሶች ላሉበት ለታላቂቱ ከተማ ለነነዌ አላዝንምን አለው ይላል። ንግግሩ በጣም አስገራሚ ነው አይደለ? የዮናስና እግዚአብሔር ያደረጉት ንግግር የልብ ማንነትና የእግዚአብሔር ርኅራኄ። የልብ ማንነት ብለን ስንል እንግዲህ የዮናስን ልብ የሚያሳየንን የሚያመለክተንን ለማንሳት ነው እና ምዕራፍ ሶስትን ስናይ የእግዚአብሔርን እድል ሰጭነት እግዚአብሔር እድል እንደሚሰጥ አንስተን ተወያይተን ተነጋግረን ነበረ እና ዮናስ በከተማይቱ ውስጥ ገብቶ ያደረገው ነገር ምንድን ነው? ታስታውሱ እንደሆነ ስብከቱ በጣም አጭር ነበረ፣ የዮናስ ስብከት እና ምዕራፍ ሶስት ላይ ወደ ታላቂቱ ከተማ ገብቶ ዮናስ የተናገረው ነገር ቁጥር አራት ላይ በሶስት ቀን ውስጥ ነነዌ ትገለበጣለች የሚል በጣም አጭር ስብከት፣ አደገኛ የሆነ ስብከት ያንን ነው የተናገረው። ግን ያ ነገር አልተከሰተም። ዮናስ የሚጠብቀው ነገር የነበረው ነገር ነበር። ዮናስ ከተማይቱ እንደምትጠፋ እንደምትወድም፣ የእግዚአብሔር ፍርድ በእነርሱ ላይ እንደሚወድቅ እና በዮናስ ውስጥ የነበረ በእነዚህ ሰዎች ላይ የነበረ አስተሳሰብ፣ አመለካከት ቁጣ ነበረ። እግዚአብሔር ግን በጣም በሚገርም ሁኔታ ምሕረትን ሲያደርግና በምሕረት እነዚህን ሰዎች ሲጎበኛቸው እንመለከታለን። በዚህ በምዕራፍ አራት ላይ ስናይ ማዕበሉ ወይም ደግሞ በባህሩ ላይ ተነስቶ ከነበረው ማዕበል ይልቅ በዮናስ ልብ ውስጥ ይላወስ የነበረው ሀሳብ በጣም አስደንጋጭ ነው። ዮናስ የተላከበትን መልእክት አድርሶ ሰዎች ንስሐ እንዲገቡ እንዲመለሱ በተናገረ ጊዜ በቃ ሳር ቅጠሉ ሁሉ ነው አደለ ንስሐ የገባው፣ ከብቶች ሁሉ ሳይቀሩ ምግብ እንዳይበሉ የሚል አዋጅ በንጉሱ ተነግሮ ንጉሱ ባወጣው አዋጅ መሰረት በእግዚአብሔር ፊት 40 ቀን ጾመው ጸልየው እግዚአብሔር በምሕረት ወደ እነሱ ተመለሰላቸው። በዚህ መጽሐፍ ውስጥ በዚህ ምዕራፍ ውስጥ የምንመለከተው ነገር በጣም ዮናስ ልብ ውስጥ ያለ አደገኛ የሆነ የራስ ጽድቅ አለ። በጣም ልብ ውስጥ ያለ የተሳሳተ ፍቅር አለ። ያ የተሳሳተው ፍቅር የሀገር ፍቅር ሊሆን ይችላል፣ የማንነት ፍቅር ሊሆን ይችላል፣ ወይም ደግሞ የተለያዩ ነገሮች። እነዚህ ነገሮች ናቸው እንግዲህ በእግዚአብሔር ቸርነትና ርኅራሄ ይሄንን በዚህ ሰው ውስጥ የነበረውን ታላቅ የእግዚአብሔርን ቸርነት የሚገዳደረውን ነገር እግዚአብሔር በጣም በትዕግስት በማረም እርሱን እንዲመለስ ለማድረግ የወሰደውን መንገድ የምንመለከተው። ስለዚህ የእግዚአብሔር ምሕረት ከሰው ትምክህት ጋር ሲጋጭ ብለን የምንለው በጣም ቁልፉ ሐሳብ እግዚአብሔር ሊምር የሚፈልገውን ነገር ይምራል። ምሕረት ሊያደርግለት ለሚፈልገው ምሕረትን ያደርጋል። ይሄ ምዕራፍ አጨራረሱን ስትመለከቱት በጣም እንትን አንጠልጣይ የሆነ አጨራረስ ነው የሚጨርሰው እና እግዚአብሔር ለሚጠፉት ግድ አይለኝም ወይ የሚልን ጥያቄ በማንሳት ነው ሐሳቡን የሚዘጋው እና ስትመለከቱት የዮናስን ስሜታዊነት ታያላችሁ። ከተማዋ ከፍርድ ተርፋ እንመለከታለን። ስለዚህ ዮናስ የእግዚአብሔርን ትእዛዝ እንደሚታዘዝ በውጪ ታዛዥ ሆኗል። ዮናስ ወደ ከተማዋ ገብቷል፣ ወዶም ይሁን ሳይወድ ተገዶም ማለት ነው። እግዚአብሔር በቃ ኮሌታውን ጆሮውን ይዞ አይነት ነገር ልኮታል። ሄዶ ዮናስ ያንን ነገር ተናግሯል። ግን ዮናስ ከልቡ አልታዘዘም አይደለ? በዚህ ምዕራፍ አራትን ስትመለከቱት ዮናስ የሚናገረውን ተናገረ፣ የሚያደርገውን አደረገ፣ የሚለውን አለ። መታዘዙን ግን ከልቡ ሲታዘዝ አንመለከትም። ምን ማለት ነው? ሰምታችሁ ሊሆን ይችላል። አንድ ምሳሌ ከዚህ በፊት ሰምቻለሁኝ እና አባትና ልጅ አባት መኪና እየነዳ ልጅ ከኋላ ተቀምጦ አብረው ይሄዳሉ እና አብረው ሲሄዱ ልጅየው ከኋላ በጣም እየቆመ ያስቸግረዋል እና አርፈ ተቀመጥ ይለዋል። እየቆመ ያስቸግረዋል፣ አርፈ ተቀመጥ። ከዛ ያው በአባትነት ስልጣን በደንብ ጮክ ብሎ አርፈ ተቀመጥ አለው ማለት ነው እና ልጅየው ቁጭ አለ። ከዛ በኋላ አባት ያለው አቤት፣ ቁጭ ብያለሁ ግን ቆሜ ያለሁኝ አለው። ቁጭ ብሎ ተነስቷል። መታዘዝ ማለት ሰውየው በአካል የሆነውን ነገር ብቻ ሳይሆን ከልብ የሚሆነውንም ነው። የዮናስንም ታሪክ ስንመለከት በዚህ መታዘዝ ውስጥ የታዘዘበትን መታዘዝ ስታዩ ሊታዘዝበት በሚገባው መጠንና ልክ አይደለም። ስለዚህ ከእግዚአብሔር ምሕረት ጋር የሚጋጭ የሰው ትምክህታዊ የሆነውን ነገር እንመለከታለን። ቁጥር 1-4 ባለው ሀሳብ ውስጥ ስትመለከቱ የመጀመሪያው ቁጥር ላይ ምን ብሎ ይናገራል? ዮናስ ግን ፈጽሞ አልተደሰተም፣ ስለዚህም ተቆጣ። ምዕራፍ 3 የመጨረሻውን ቁጥር ስታነቡት እግዚአብሔር ከክፉ መንገዳቸው እንደተመለሱ ስራቸውን አየ፣ እግዚአብሔርም ያደርግባቸው ዘንድ በተናገረው ክፉ ነገር ተጸጽቶ አላደረገውም ብሎ ስለ ነነዌ ሰዎች መመለስና ንስሐ መግባት ፍሬያማ የሆነውን ሕይወታቸው በመመልከቱ እግዚአብሔር ያደረገውን ምሕረት አይቶ ዮናስ ደስ አላለው። ሰው በንስሐ ሲመለስ እንዴት ሰው ደስ አይለው? አይደለ? ሰዎችን የእግዚአብሔርን ቃል ነግራችኋቸው በጣም እኮ የተሳካ አገልግሎት ነው ያገለገለው ዮናስ። አሰባችሁታል? 120,000 ሰው ወደ እግዚአብሔር መንግስት ገባ። በምን አይነት ስብከት? ነነዌ በሶስት ቀን ውስጥ ትገለበጣለች በሚል አጭር የሆነ ስብከት። አስቡት እንግዲህ እናንተ ወጣችሁ አደባባይ ላይ ሰብካችሁ ሰዎች ወደ ንስሐ በንስሐ ሲመለሱ እነዚህ ሰዎች መመለሳቸው ደስ ሳያሰኛችሁ ሲቀር፣ ይሄ በጣም የሚገርመው ነገር ምዕራፉን ስትመለከቱት ዮናስ ደስ አላለውም ተቆጣም ይላል እና ይሄ በጣም የሰውን ቁጣ። ወደ እግዚአብሔርም ጸለየ፣ አቤቱ እለምንሃለሁ በአገሬ ሳለሁ የተናገርኩት ይህ አልነበረምን? ምዕራፍ አንድ ላይ ዮናስ ሲኮበልል ትዝ ይላችኋል አይደለ? ምክንያቱም ዮናስ የሆነ ጥርጣሬ ነበረው። ቀድሞውን እኮ አውቃለሁኝ ይህንን ነገር እንደማታደርግ ገብቶኛል፣ እና በጣም ማለት አምናሃለሁኝ፣ ግን አት ዘ ሴም ታይም ደግሞ እነዚህን ሰዎች እንደማታጠፋቸው እርግጠኛ ነኝ። ዮናስ እዚህ ቦታ ላይ ተቆጣ የሚለው ቃል በተለይ በዋናው ቋንቋ የተጻፈው አጻጻፍ በጣም ጠንካራ ቃል ነው። ይሄ ቁጣው በጣም ከውስጥ የሆነ ኃይለኛ ቁጣ ነው። አስባችሁታል? እግዚአብሔር ላይ ስትቆጡ ማለት እግዚአብሔር ያደረገውን ነገር ትክክል እንዳልሆነ በማሰብ ማለት የዮናስን የፍርድ እይታ የእግዚአብሔርን የፍርድ ሚዛን መዝኖ አይነት ነገር ማለት ነው። የፍርድ ሚዛን እከሌ እኮ እንዲሆነና እንዲተደረገለት የሚለው ነገር ግራ ሲያጋባን ማለት ነው። የኔና የእናንተ እይታ ልክ እንደዛ ነው። የዮናስ ቁጣ እነዚህን ሰዎች እግዚአብሔር እንደሚምራቸው ምሕረት እንደሚያደርግላቸው በጣም ራሳችንን መጠየቅ ያለብን ነገር በራሳችን የፍርድ ሚዛን የእግዚአብሔርን ጸጋ እንለካዋለን ወይ? እግዚአብሔር የሚምረውን እምራለሁ አላል? የምራራለትንም እራራለታለሁ። የሐዋርያት ሥራ ላይ ታስታውሳላችሁ፣ ጳውሎስ ጌታ በመንገድ ከተገናኘው በኋላ ተመልሷል፣ ንስሐ ገብቷል። ነገር ግን ሰዎች በጣም ጥያቄ ነበራቸው። ጳውሎስን ሄዳችሁ አገልግሉት ብሎ ሲላቸው እንዴ እሱ እኮ የሚያሳድድ የሚገል ይህንን የሚያደርግ የሚል ጥያቄ ማለት ነው። እግዚአብሔር ለሚሰጠው ጸጋ እኔና እናንተ ከሰጪው በላይ ጠበቆች ልንሆን አንችልም። አሜን ነው? አሜን ይባላል አይደል? እግዚአብሔር የሚሰጠው ጸጋ ወገኖች አይገባውም ብለን የምንለው ሰው የለም። በቃ የሆነውን ሆኗል፣ ያደረገውን አድርጓል። እግዚአብሔር ጥሪ እና በጸጋ ስጦታው ምን አያደርግም ይላል? አይጸጸትም። በቃ እግዚአብሔር ሲጠራ ይጠራል። አንዲት እህት አስታውሳለሁ፣ የዛሬ ስንት ዓመት ኢትዮጵያ እያለሁኝ በጣም ምትጎዳት እህት አለች። ማለት መጉዳት ስላችሁ በጣም ሲሪየስ የሆነ አጎዳድ ማለት ነው። እና የሚገርመው ነገር ደግሞ በጣም በሚገርም ሁኔታ የእግዚአብሔር ጸጋ ደግሞ ይገለጥባታል። ሁልጊዜ በጣም ይገርማታል። ምክንያቱም በቃ እግዚአብሔር ለሚያደርገው ነገር የኔና የእናንተ ሚዛን አያስፈልገው። ያ ማለት በክፋታችንና በጥፋታችን እንበርታ እያልኩኝ አይደለም ያለው። ነገር ግን እግዚአብሔር በሚያደርገው ነገር የሚሳሳት አምላክ አይደለም። የዮናስ ቁጣ፣ የዮናስ ጸሎት፣ ጸሎቱ ዘጸአት ምዕራፍ 34 ላይ እግዚአብሔር በሙሴ ፊት ባለፈ ጊዜ የቃል ኪዳንና የኪዳኑን ስም ለሙሴ እያሳወቀው ያለፈውን አይነት ጸሎት ነው እየጸለየ ያለው። ባለፈው ሳምንት ስንመለከት ዮናስ የእግዚአብሔርን እውነት የተረዳ የገባ ያወቀ ሰው ነው። እግዚአብሔርን ቃል በጥንቃቄ ያውቃል። ይሄ የዘጸአት ምዕራፍ 34 ላይ ያለው ጸሎት ስትመለከቱት ምን ብሎ ነው የሚናገረው? አንተ ቸርና ይቅር ባይ ታጋሽም ምሕረትህም የበዛ ከክፉም ነገር የተነሳ የምትጸጸት አምላክ እንደሆንክ አውቄ ነበርና። ዮናስ በጣም ጥቅስ በደንብ አለው። ገብቷችኋል? አንዳንዶቻችን በደንብ አሪፍ አሪፍ ጥቅሶች አሉን አይደለ? የምንወራወርባቸው አይነት ነገሮች እና ሊል የፈለገው ነገር ምንድን ነው? እሱ እግዚአብሔርን እንደ ብሶት ነው የሚነግረው። ማለትም አንተ እኮ አውቃለሁኝ ይህንን ነገር እንደምታደርግ አይነት ነገር አውቃለሁ። በዮናስ አይን የነነዌ ሰዎች ይሄ ነገር ከኪዳን አንጻር አይገባቸውም ነው በሌላ ቋንቋ። ምክንያቱም ከኪዳኑ ጋር የተገናኘ ነው ብያቸዋለሁ። ዘጸአት ምዕራፍ 34ን ስታነቡት የኪዳኑ ተረካቢ የሆኑትን እነሱን የሚያረጋግጠውን ማንነት ነው እግዚአብሔር እየነገራቸው የነበረው። ስለዚህ ምን እያለው ነው? እነዚህ ሰዎች እኮ ይሄ ነገር እኮ የሚገባቸው አይደሉም አይነት ነገር። ቅድም እንዳልኳችሁ የእግዚአብሔር ጸጋ የማይገባው በእኔና በእናንተ ሚዛን አለ ብለን ልንል አንችልም። የእግዚአብሔር ጸጋ የማይደርስበት ቦታ ስለሌለ ማለት ነው። በዮናስ አይን የነነዌ ሰዎች በጣም ተቀባይነት የሌላቸው ሰዎች ናቸው። ኢየሱስ በምድር ሲመላለስ በነበረበት ጊዜ አይሁዳውያኑ ልክ ሰማሪያውያኑን የሚመለከቱበት በነበረው እይታ ማለት ነው። ሰማሪያውያን ከአይሁድ የተለዩ ናቸው። የተለዩበት ምክንያት ምንድን ነው? እሱ የሚያመልኩት የሚያደርጓቸው ነገሮች ሁሉ ከጣዖታት ጋር የተገናኘ ነው ብለው የሚያስቡ ሰዎች ናቸው አይሁዳውያኑ ሲመለከቷቸው። ስለዚህ ለአይሁዳውያኑ እነዚህ ሰዎች በፍጹም ተቀባይነት የሌላቸው ሰዎች ናቸው። የሚገርመው ክስተት ግን መጽሐፍ ቅዱስ ላይ አንድ ሰውዬ በጣም ጻድቅ ለመሆን ፈልጎ ኢየሱስ ክርስቶስ ጋር መጣና ኢየሱስን ምን አለው? ባልንጀራዬ ለመሆኑ ማን ነው? ታስታውሳላችሁ? ባልንጀራዬ ማን ነው ብሎ ሲለው ጌታ ምን አለው? ባልንጀራ አለው። ባልንጀራ እውነት የማወቅ ፍላጎት አለ። ምሳሌው የሰማሪያው በጎ የሚባለው ማለት ነው። ያንን ኢየሱስ ክርስቶስ የሰማሪያውን ሰው በአይሁዳዊው ደጉ ሳምራዊ ማለት ነው። ደጉ ሳምራዊ በዛ ታሪክ ውስጥ የነበረውን ድርሻ ነው ያሳየ ንጽጽሩ ማለት ነው። ለሰማሪያ ሰማሪያውያን ማሰብ ማለት ለአይሁዳዊ በጣም የማይታሰብ ነገር። አስቡት እንግዲህ በጣም በጣም ጥሩ መልካም የሆነ ኪስ አውላቂ አለ ቢባል አይሆንም አይደለ? ጥሩ የሆነ አሪፍ ወንጀለኛ ነው በጣም ያው ጥሩ በጣም የዋህ የሆነ ወንጀለኛ ነው ብለን ብንል አይነት ነገር። ማለትም እነዚህን ሰዎች ሲያዩዋቸው ጥሩ መልካም የሆኑ ሰማሪያውያን እንኳን ተብለው ሊታሰቡ የሚችሉ አይደሉም በእነሱ እይታ። ኢየሱስ በዛ ታሪክ ውስጥ ያሳያቸው ነገር ምንድን ነው? እሱ ሰማሪያዊ የሆነው ሰውዬ ደጉ ሳምራዊ የሆነ የሚባለው ሰውዬ ያደረገው ቸርነት አይሁዳዊ ከሚባለው ይልቅ በጣም በጣም ተቀባይነት ያለው ነበር። ኢየሱስ ክርስቶስ ለኒቆዲሞስ የነበረው ልብ ለሰማርያዊቱ ሴት አንድ አይነት ነበር። ኒቆዲሞስ በጣም የተከበረ አይደለም ይለው መጽሐፍ ቅዱስ ላይ የሚናገረው በጣም በነበረው የሃይማኖት ስርዓት ውስጥ የሚያከብሩት ሊቅ የሆነ ሰው ልክ ኒቆዲሞስን በተቀበለበት ልብ የሰማርያዊቱን ሴትም እንደዚሁ ተቀብሏት ነበር። ኢየሱስ ክርስቶስ ያለ ልዩነት ማለት ወገኖች፣ የኔና የናንተ መልእክትና የኔና የናንተ ትልቁ ትኩረታችን ማንንም በክርስቶስ ኢየሱስ ባለው ማንነት መቀበልና ማስተናገድ መላችሁ። ቅድም እንዳልኩት ዮናስ በጣም እንደው በሐሳብ ወይም ደግሞ በጽንሰ ሐሳብ ደረጃ እነዚህ ሰዎች ጸጋን መቀበል እንዳለባቸው ያውቃል። ነገር ግን ልክ ፈሪሳውያኑ የነበራቸው ስለ እግዚአብሔር የነበራቸው ግንዛቤና ለኢየሱስ የነበራቸው ቦታ በጣም የተፋታ ነበር አይደለ? አንዳንድ ሰባኪዎች ምን ይላሉ? በአእምሯችን በአንጎላችንና በልባችን መካከል የተወሰነ ኢንች ርቀት ነው ያለው ነው አይደል የሚሉት። እነዚህ ነገሮች አላይንድ ካልሆኑ በጣም የተጣመመና የተንሸዋረረ እይታ ነው የሚኖረን። ካሉን ከየትኛውም ነገር መለኮታዊ ግንዛቤያችንም እውቀታችንም ችሎታችንም የትኛውም ነገራችን በላይ ከእግዚአብሔር ሐሳብና ልብ ጋር የተስማማው ልብ ያ የሚልቅ ነው። በስምዖን ቤት ያቺ ሴት ገብታ የኢየሱስ ክርስቶስን እግር በእንባዋ እያበሰች በፀጉሯ ታደርቀው ነበር አይደለ? ስምዖን ምን አለ? አይ ኢየሱስ እውነት ነቢይ ቢሆን ኖሮ ይቺ ሴት ማንነቷን ያውቅ ነበረ አለ አይደለ? ነገር ግን ኢየሱስ ክርስቶስ የዚችን ሴት ማንነት ስላላወቀ አይደለም። ያ ሰውዬ የነበረው መንፈሳዊ ግንዛቤና እውቀት ከዛች ሴትዮ ይልቅ የላቀ ነው። ነገር ግን ብዙ ወዳለችና በብዙ ምን ትደረጋለች? ትማራለች። በጣም ወገኖቼ ያወቅነው እውነት ከእግዚአብሔር እንዳያፋታ ሲሪየስሊ የተረዳነው እውነት በጣም ትሁት ሊያደርገን ይገባል። ምክንያቱም የእሱ ጸጋ ሊደርስበት የማይችለው ማንነት የለም። ሲሪየስሊ ራሳችንን በእግዚአብሔር ፊት በጣም በትህትና በማቅረብ የእግዚአብሔርን ጸጋ ከምናቀው ይልቅ ከእግዚአብሔር ልብ ጋር በመስማማት እግዚአብሔር ጥያቄ በጣም ቁጣ የለሽ ጥያቄ፣ እግዚአብሔር እንዳንዳንድ አባቶች ህድድድ ድፍረት አይነት ነገር ብሎ ዮናስን አላናገረውም አይደለ? ምንድን ያለው እግዚአብሔር ግን አለ በውኑ ልትቆጣ ይገባሃልን? በጣም ትሁት የሆነ አቀራረብ ነው አይደለ? ዮሴ ማነ እግዚአብሔር ኢዮብን የጠየቀው ጥያቄ እና እዚህ ጋር የጠየቀው ጥያቄ በጣም የተለያዩ ናቸው። በሆኑ ልትቆጣ ይገባሃልን? ተስታውሱ እንደሆነ የሉቃስ ወንጌል ምዕራፍ 15 ላይ የጠፋው ልጅ ሲመለስ ታላቅ ወንድሙ ተቆጣ ይላል አይደል? በጣም አንዳንዴ በጣም ቁጣችንን መፈተሽ አለብን። የምንቆጣው ቁጣ የእውነት ይሄ ከእግዚአብሔር ምሕረት ጋር የሚጋጭ ይሄ ስውር የሆነ ትምክህት ያለው ቁጣ ነው ወይንስ ኢየሱስ ክርስቶስ እንዳለው የቤትህ ቅናት በላኝ ብሎ እንዳለው የእውነት ከእግዚአብሔር ጋር በተገናኘ ማንነት? የሰው ቁጣ የእግዚአብሔርን ጽድቅ አያመጣምና። ነገር ግን ለእግዚአብሔር መልስ ትሰጥ ዘንድ አንተ ማነህ? ሮሜ ምዕራፍ 9 ቁጥር 20። ቁጣችን በአብዛኛው የሚገልጠው ምን እንደምናምንና ምን አይነት ነገር በልባችን እንደተቀመጠ ማሳያ። የሚቆጣን ሰው በጣም መፈተሽ ያለብን ስሜታዊ ሆኖ ቦግ ብሎ ሲመጣ ማለት ነው። አንተ እንትኔን አታምጣው አይነት ነገር ብለን የምንልበትን ሁኔታና ነገር ስንመለከተው በልባችን ያለው ነገር ማሳያን። ልባችን በጣም ቁጥር 5 ላይ ስንመለከት ዮናስም ከከተማይቱ ወጣ፣ ከተማይቱም በስተ ምስራቅ በኩል ተቀመጠ፣ ከተማይቱንም የሚያገኛትን እስኪያይ ድረስ በዚያ ለራሱ ዳስ ሰርቶ ከጥላው በታች ተቀመጠ። ማለት ስቲል አሁንም ዮናስ እነዚህ ሰዎች ንስሐቸው አለ አይደል? በጣም ይሄ እግዚአብሔርን ለማታለል አይነት ነገር ነው፣ የእውነት አይደለም የሚል ግምት አለ። አሁንም የዮናስ በጣም ትልቁ ጥያቄ በጣም ከነነዌ ሰዎች መካከል ራሱን አሽሽቶ አርቆ የሰዎቹ ንስሐ ያን ያህል አይዘልቅም ከፍርድ ለማምለጥ ያክል ያደረጉት ነው እንጂ የእውነት አይደለም። ወገኖች፣ እነዚህን ሰዎች ዮናስ በጣም ከልቡ ይጠላቸዋል ብዬ ገምታለሁ። ብዙ የመጽሐፍ ቅዱስ ኮመንተሪዎችን ስትመለከቱ ሳምሃው ዮናስ የነነዌን ሰዎች ወይም ደግሞ እነዚህ አሶራውያን ያላቸው ጭካኔና ያላቸው የጥፋት ጥግ ክፉ ስለሆነ በጣም እንዲጠፉ ይፈልጋል። ምክንያቱም የእስራኤል ጠላቶች ናቸው። በዮናስ ልብ ውስጥ በጣም ስውር የሆነ ጣዖት አለ። ምን አይነት ጣዖት? አይሁዳዊ የሚባል ጣዖት፣ እስራኤላዊ የሚባል ጣዖት፣ እኔነት የሚባል ጣዖት፣ ከኔ በላይ ነፋስ የሚባል ጣዖት። በጣም በዛ ውስጥ እናንተን ራሳችንን እስኪ እናስገባውና እንየው። እኛ ውስጥ ያለ በጣም ከእግዚአብሔር ቸርነት ጋር ከእግዚአብሔር ምሕረት ጋር የሚገዳደር አደገኛ የሆነ ትምክህት ምንድን ነው? በዜግነቱ፣ በዘሩ፣ በማንነቱ፣ በሞራል የበላይነቱ፣ በተቀበለው ጸጋ። አንዳንድ የሀገራችን ፖለቲከኞችም ሲናገሩ ሰምተናል። የእኛ ዘር ማንነት ከሃይማኖታችን በላይ ነው ሲሉ የእውነት ነው አይመስለኝም። ምክንያቱም የትኛውም ነገር ከእርሱ ስልጣናዊና ገዥነት ማንነት ስር በታች ነው እንጂ ከእርሱ እኩል የሚሆን ምንም ነገር የለም። ዘር፣ ነገድ፣ ቋንቋ፣ እነዚህ ሁሉ ተሰብስበው ከእግሩ በታች ናቸው። ራእይ ምዕራፍ አምስትን ስትመለከቱ ከዘርም ከነገድም ከቋንቋም የመጡ ሰዎች እግዚአብሔርን ምን ያደርጉት ነበረ? ያመልኩት ነበረ። የት? በዙፋኑ ስር፣ በታረደው በግ ስር። ኤርምያስ ምዕራፍ 9 ላይ ምን ብሎ ይናገራል? እግዚአብሔር እንዲህ ይላል፣ ጥበበኛ በጥበቡ አይታበይ፣ ኃያልም በኃይሉ አይመካ፣ ሀብታምም በሀብቱ አይኩራራ። የሚመካ ግን እኔ እግዚአብሔር እንደሆንኩኝ በማወቁ በምድር ላይ ምሕረትን ፍትህንና ጽድቅን የማደርግ መሆኔን በመረዳቱ በዚህ ይመካ። በማን እንመካ? በማን እንመካ? በእግዚአብሔር እንመካ። ታማኝነታችን ከእግዚአብሔር ውጪ ለሆነ ነገር ከሆነ ታማኞች አይደለንም። ልክ ታላቅ ወንድምየው እንደተቆጣ እግዚአብሔር በእውነት ከእርሱ ጋር ባለን ጉዞ ውስጥ እይታችንን ከሚያበላሽ ነገር እያንዳንዳችንን ሁላችንን ይጠብቀን። ወገኖች፣ በሕይወታችን በምንጓዘው ጉዞ ውስጥ ከእግዚአብሔር እይታ ከእግዚአብሔር ሀሳብ ስንወጣ የምንፈልገው ነገር የእኛን ብቻ ነው፣ የኔን ነው የምንለው። በቃ ልክ ዮናስ እንዳለው ችክ እንዳለው ማለት ነው። ስለዚህ ዮናስ ከእግዚአብሔር ጋር ያለውን ነገር ማቅናት ማስተካከል አለበት። ዮናስ ከከተማ ወጣ ብሎ የሚሆነውን ፍርድ ለማየት ሲሞክር፣ እግዚአብሔር ግን የዛን ተቃራኒ ነው ሲያደርግ የምንመለከተው። ዮናስ በጣም ቁጥር 6-9 ባለው ሀሳብ ውስጥ እግዚአብሔር ያደረገውን ነገር ስናይ እግዚአብሔር አምላክም ቅልን አዘጋጀ ይላል። ታስታውሱ እንደሆነ ምዕራፍ 1 ወይም ደግሞ ምዕራፍ 2 መጀመሪያው ላይ እግዚአብሔር ትልቅን አሳ አዘጋጀ ይላል አይደለ? አዘጋጀ የሚለውን ሀሳብ ባለፈው ስንመለከት እግዚአብሔር ከጥፋት ሊመልሰን እኔና እናንተ በልማድ የምንለው ምንድን ነው? እሱ እግዚአብሔር አብርሃም በታዘዘ ጊዜ የመስዋዕቱ በጌታ አለ ብለው ይስሐቅ በጠየቀው ጊዜ አብርሃም ምን ብሎ ነው የመለሰለት? እግዚአብሔር ያዘጋጃል ነው አይደል ያለው? እኔና እናንተ በጣም የምንጽናናበት ቃል ነው፣ እግዚአብሔር ያዘጋጃል። እግዚአብሔር ግን አንዳንዴ ከመንገዱ ስንወጣ የሚመልሰንን አሳም ያዘጋጃል ብለናል ባለፈው። አሁንም እዚህ ጋር ምንን አዘጋጀ ይላል? እግዚአብሔር አምላክ ቅል አዘጋጀ ብላችሁ፣ ዘመን የሰጠው ቅል ድንጋይ ይሰብራል ይባላል አይደለ? ቅል ያና ክል ቁም ነገር ኖሮት አይደለም፣ ግን የቅልን ምንነት በዛ ውስጥ ግን ሰዎች እንዲረዱ የሚፈልገው ነገር አለ። ስለዚህ እግዚአብሔር ልክ ታላቅ አሳ እንዳዘጋጀ እችንም ቅል አዘጋጀ። ቁጥር 7 ላይ ደግሞ ትልን አዘጋጀ ይላል። ትልቅ አሳ በምዕራፍ 1 ላይ አዘጋጅቶ ነበረ። አሁን ምዕራፍ 4 ላይ ደግሞ በጣም እዚህ ገባ የማይባል የሚናቅ ትንሽ የሆነ ትል። እግዚአብሔር ትኩረታችንን ለማግኘት ሲፈልግ ትልቅንም አሳ ትንሽንም ትል ሁለቱንም ይጠቀምባቸዋል። እግዚአብሔር በአንድም በሌላም ይናገራል። ግን እግዚአብሔር ሲናገር ልክ እንዳልኳችሁ ልክ የዮናስ ለመስማት ፈቃደኛ በሆነበት መጠንና ልክ ማለት ነው። በጣም ይሄ ሰውዬ የዚህ የቅሉ ሁኔታ ምቾት ፈጥሮለት ነበር። ቁጥር 6 ላይ እግዚአብሔር አምላክ ቅል አዘጋጀ፣ ከጭንቀቱም ታድነው ዘንድ በራሱ ላይ ጥላ እንድትሆን በዮናስ ላይ ከፍ ከፍ አደረጋት። ዮናስም ስለ ቀሊቱ እጅግ ደስ አለ። በጣም ይሄ ኤክሳይተር ነው የሚባል አይነት ነገር ነው። በጣም ኤክሳይትመንቱ ማለት በጣም ጣራ የሚነካ ደስታ፣ በጣም ጣሪያ የሚነካ ስኬት። ስለዚህ ይሄ በጣም የተዘጋጀውን ነገር ስትመለከቱ እነዚህ እግዚአብሔር ያደረጋቸው ነገሮች በጣም በቃ ለእርሱ የሚመች እንደሆነ ገብቶታል። አስታውሶ እንደሆነ ኤልያስም ልክ ተመሳሳይ ነገር በህይወቱ ውስጥ ተከስቷል። ኤልያስ በአንደኛ ነገሥት ምዕራፍ 18 ላይ የባዓልን ነቢያት ካጠፋ በኋላ ከዛ በኋላ ኤልዛቤል ከዛተችበት በኋላ ሲጓዝ ያደረገው ነገር ምንድነው? እሱ አንድ የክትክታ ዛፍ ስር ተኛ ይላል። ወገኖቼ በእኔና በእናንተ የምቾት ህይወት ውስጥ የእግዚአብሔርን ሐሳብ እንደኛ ፍላጎት ለማስተናገድ መሞከር በጣም ስህተት ነው። እግዚአብሔር ያንን አይደለም የሚፈልገው። ባለፈው ስንነጋገር እግዚአብሔር የእንደገና አምላክ ነው ብለን ስንል በማደስ ወደ ተልእኮ ለመመለስ ነው የሚል ሐሳብ አንስተን ነበር። እግዚአብሔር እድልን ሲሰጠን ማለት ነው። አዲስ ጠዋት እኮ ስናይ ስናገኝ ወገኖቼ እኛን አድሶ እግዚአብሔር ለሐሳቡ ለዓላማው ሊጠቀምብን። ስለዚህ በዛ ጥላ ስር ሆኖ ያየው የተመለከተው ነገር የሚኖረውን ኑሮ የሚያይበትን እይታ በጣም ከእግዚአብሔር ጋር እንዲያስተካክል ስለፈለገ ምክንያት አድርጎ ሊጠቀምበት ፈለገ። ከዛ በኋላ ትል መጣ። ትሏ ምን አደረገችው ይላል? በአንዲት ሌሊት በላችው ይላል። አረ እግዚአብሔር ሰጠ፣ እግዚአብሔር ነሳ። እግዚአብሔር ይሰጣል፣ እግዚአብሔር ይነሳል። ማለት እግዚአብሔርን ለምን ይህንን አደረግ ብለን ልንለው አንችልም። በጣም የእግዚአብሔር ሉዓላዊነት የኔና የእናንተን ማንነት በጣም ሊቆጣጠረው ሊገዛን ይገባል ወገኖች። እግዚአብሔር በህይወታችን ውስጥ በሚሆነው ነገር ባለቤት ስለሆነ በቃ ባለቤትነቱ እኛ ስለገባን አይደለም፣ የግድ እንዲገባንም አይፈልግም እግዚአብሔር። ኢዮብን መጥቶ ያለው ነገር ምንድነው? እሱ ይህ በእውቀት ወይም ደግሞ በጥበብ ሳይሆን ነገር ግን እንዲሁ ያለ እውቀት ስራዬን የሚያበላሽ ወይም ደግሞ የሚያጠፋ ማን ነው ብሎ ጠየቀው ይላል። ምክንያቱም ኢዮብ በምድር ላይ የሚሆነውን የሚደረገውን ነገር አይገባው። አንድ ሰባኪ እንዳለው ነው ኢዮብ ድንገት ሰማይ ሄዶ ነው ይሆን የነበረውን ነገር ሁሉ እንዲገባው አድርጎ እግዚአብሔር የሚያስረዳው ብሎ የተናገረ ሰባኪ ሰምቻለሁ። ይቺ ትል መጣች፣ በላችው፣ ከላዩ ላይ ይሄ የነበረውን ቅል እንዲደርቅ አደረገ። ስለዚህ ንፋሱ መጣ፣ ንፋሱ የነበረው ሙቀት በጣም አስጨነቀው። ስለዚህ እግዚአብሔር እንዲማር የፈለገው ነገር አለ። የፈለገው ነገር ምንድን ነው? እሱ ከምቾት ቀጠና ባሻገር የኔና የእናንተን ሕይወት እግዚአብሔር ሊጠቀምበት ይፈልጋል። በዛ ውስጥ ባለቤት ነው እግዚአብሔር። ዮናስ ከሚጠፋው ነፍስ ይልቅ የተጠለለበት ቅጠል ስለደረቀና ስለጠፋበት በጣም ተበሳጭ ተናደደ ነው የሚለው እግዚአብሔር አምላክ። ቁጥር 7 ላይ በነጋው ግን አለ ወገግ ባለ ጊዜ እግዚአብሔር ትልን አዘጋጀ፣ እርሷም ቅጠሊቱን እስክትደርቅ ድረስ መታቻት። ፀሐይም በወጣች ጊዜ እግዚአብሔር ትኩስ የምስራቅ ነፋስ አዘጋጀ፣ ዮናስ እስኪዝል ድረስ ፀሐይ ራሱን መታው፣ ራሱም ሞትን ፈለገ፣ ከሕይወትም ሞት ይሻለኛል አለ። እግዚአብሔርም ዮናስን በውኑ ስለዚህ ቅል ትቆጣ ዘንድ ይገባልን አለው። እርሱም እስከ ሞት ድረስ እቆጣ ዘንድ ይገባኛል። አሁንም በጣም ከእግዚአብሔር ጋር ፊት ለፊት የሚናገር ሰው ነው አይደል? ማለት በነገራችን ላይ ዮናስ የነበረው የአገልግሎት ስኬት በሌሎቹ የነቢያት አገልግሎት ውስጥ ያልታየ ስኬት። እነ ኤርሚያስን ብትመለከቱ፣ እነ ኢሳያስን ብትመለከቱ በጣም ወጥተው ተናግረዋል፣ ሰብከዋል። ነገር ግን የነበራቸው ውጤት ያናክል አልነበረ። ዮናስ ከስኬቱ ባሻገር ሊመለከት የሚገባውን ነገር ለማየት አልፈቀደም ነበር። ወገኖቼ ለሚጠፋው ነፍስ ግድ ሊለን ይገባል። በጣም ጊዜያዊ ከሆነው ነገር ባሻገር ኢየሱስ ክርስቶስ ሰው ዓለሙን ቢያተርፍ ነፍሱን ግን ቢያጎድል ምን ይጠቅመዋል? ማለት የእግዚአብሔር ሐሳብ በእኔና በእናንተ ሕይወት ውስጥ ሳይፈጸም ነገር ግን በስኬትና በመከናወን በቃ ኖረን ብናለፍ ምን ዋጋ አለው? ዳዊት ሺህ ቀን በአደባባይ ከመኖር ይልቅ በደጅህ ምን ማድረግ እመርጣለሁ አለ። አንድ ቀን መጣል ነው እመርጣለሁ ያለው፣ ብዙ ቀን አይደለም። ምክንያቱም በደጁ ላይ ያለው ነገር በዛ ካለው እንደሚበልጥ ያውቃል፣ በአደባባይ ካለው። ስለዚህ ወገኖቼ በህይወታችን የምናልፍበት የትኛውም የህይወት ሁኔታ እግዚአብሔርን አይሰራም ልንል የምንችልበትን ነገር በፍጹም ማረጋገጫ አይደለም። ከእግዚአብሔር ሐሳብ ጋር ነው መስማማት ያለብን። ጳውሎስ በቆሮንቶስ መጽሐፍ ላይ ስለዚህ ተስፋ አንቆርጥም፣ ውጫዊው ሰውነታችን እየጠፋ ቢሄድም እንኳን ውስጣዊው ሰውነታችን ዕለት ዕለት ይታደሳል። ምክንያቱም አለ ቀላልና ጊዜያዊ የሆነው መከራችን ወደር የማይገኝለት ዘላለማዊ ክብር ያስገኝልናል። ስለዚህ አለ አይናችን የሚያተኩረው በሚታየው ነገር ላይ ሳይሆን በማይታየው ላይ ነው። የሚታየው ጊዜያዊ ነውና የማይታየው ግን ዘላለማዊ ነው። ስለዚህ ወገኖች በጣም ላበረታታችሁ እፈልጋለሁ። በሕይወታችን የሚሆነው በዚህ ዓለም ውስጥ እየሆነ ያለው ነገር በጣም ጊዜያዊ ነው። መከራ በሉት፣ ስደት በሉት፣ ችግር በሉት፣ ፈተና በሉት፣ መውደቅ በሉት፣ መነሳት በሉት፣ እነዚህ ሁሉ ነገሮች ጊዜያዊ ናቸው። ነገር ግን ከጊዜው ባሻገር ያለውን እኔና እናንተን አትራፊ የሚያደርገንን ዘላቂ የሆነውን ነገር ምክንያቱም በእጃችን ካለው ይልቅ እግዚአብሔር በእርሱ ዘንድ ያስቀመጠው ነገር ስለሚበልጥ ከምኞቶቻችን ከስኬቶቻችን በላይ እግዚአብሔር ለእኛ ያሰበው የሚሆነው ነገር በጣም ስለሚልቅ እግዚአብሔር የሚራራና ለሌሎች ግድ የሚለው አምላክ ነው። ዮናስ ምዕራፍ 4 ቁጥር 10 እና 11 ስትመለከቷት ለታላቋ ከተማ ለነነዌ ማዘን አይገባኝምን ብሎ እግዚአብሔር ጥያቄ መልሶ ይጠይቀዋል። ይሄ 2026 ድንገት ወገኖች በዚህ መልኩ እናስበው፣ እኔና እናንተ የበለጠ ከእግዚአብሔር ሐሳብ ጋር ተስማምተን እግዚአብሔር ለሌሎች መትረፍ የምንችልበትን ማንነት እንዲያበዛልን እግዚአብሔር ህዝቡ እንዲመለስ በፈለገና ያንን ነገር ባደረገ ጊዜ ህዝቡ ተመለሰ። ዮናስ በጣም ላልፈጠራት አትክልት ላልተከላት ተክል በጣም ይሟገት ነበር። ርኅራሄው በጣም የእግዚአብሔር ርኅራሄ ጥልቅ የሆነ ርኅራሄ እግዚአብሔር ለልጆቹ ለእንስሳት፣ በዛ ከተማ ላሉት ለሁሉም የእግዚአብሔርን ልብ የሚያሳየው በጭንቀታቸው ሁሉ ተጨነቀ፣ የፊቱን መልአክ አዳናቸው፣ በፍቅሩና በምህረቱ ዋጃቸው፣ በቀደመ ዘመን ሁሉ አነሳቸው ተሸከማቸው። ኢሳይያስ ምዕራፍ 63 ቁጥር 9 ሆሴዕ ምዕራፍ 11 ቁጥር 8 ላይ ምን ብሎ ይናገራል? ኤፍሬም ሆይ እንዴት እጥልሃለሁ? እስራኤል ሆይ እንዴትስ አሳልፌ እሰጥሃለሁ? እንዴት እንደ አዳማ አደርግሃለሁ? እንዴትስ እንደ ሰቦይ እፈጽምብሃለሁ? ልቤ በውስጤ የተናወጠ ምህረቴም ሁሉ ተነስቷል። ወገኖች እግዚአብሔር በጣም ግድ የሚለው አምላክ ነው። እግዚአብሔር ለእኛ ግድ ይለዋል፣ በውጭ ላሉት ግድ ይለዋል። እግዚአብሔር አባት ለልጆቹ እንደሚራራ እግዚአብሔር ለሚፈሩት ሁሉ እንዲሁ ይራራላቸዋል። መዝሙር 103 ቁጥር 13 እግዚአብሔር ርኅራኄ በጣም የማይታይ ረቂቅ ነገር፣ ስውር የሆነ ነገር አይደለም። ነገር ግን በልባችን በግላችን የምንለማመደው አንድ ነገር እናነጻጽርና ሐሳቤን ወደ መጠቅለል እመጣለሁ። ዮናስ የነበረውን ማንነት ስንመለከትና ኢየሱስ ክርስቶስ የነበረውን ማንነት ስናይ ዮናስ ከተማዋ በፍርድ ስር ስትወድቅ ፍርድ ሲወድቅባት ለማየት ይፈልግ ነበረ። ታስታውሱ እንደሆነ ኢየሱስ ክርስቶስ ግን ለሰው ልጆች መዳን ራሱን ለመስጠት ከከተማዋ ወጥቶ ተሰቀለ ብሎ ይናገራል። ከኢየሩሳሌም ከተማ አውጥተው ሰቀሉት ይላል አይደለ? ዮናስ ከከተማዋ ወጥቶ የከተማዋን መጥፋት ነበረ የሚፈልገው። ኢየሱስ ግን የሰዎችን መዳን እንዲሆን በመስቀል ላይ ራሱን ለመስጠት ወጥቶ ራሱን ሰጠ ይላል። በንስሐቸው ተቆጣ ዮናስ። ኢየሱስ ክርስቶስ ግን ስለ ነፍሳት አለቀሰ ብሎ ይላል አለ። ኢየሩሳሌምን እንድሰበስብሽ ዶሮ በክንፎቿ አጫጭቶቿን እንደምትሰበስብ እንዲሁ ልሰበስብሽ ፈለግኩኝ። የሚያደርጉትን አያውቁምና ይቅር በላቸው። ምህረት ይሆን ዘንድ ዮናስ አልፈለገም። በጣም ፍርድ እንዲሆን ነው የፈለገው። ኢየሱስ ክርስቶስ ግን ምህረት በእውነት ለሰው ልጆች ሁሉ ይሆን ዘንድ ራሱን በመስቀል ላይ ሰጠ። ዮናስ ባጭሩ የሰው ልጆች ልብ ምን እንደሚመስል ማሳያ ነው። ልባችንን የእውነት በቃሉ መስታወት ማየት ከፈለግን ዮናስ ጋር ሄደን ደግመን ብናነበው እንችላለን። ስለዚህ በዚህ ሐሳብ ውስጥ የቱ ጋርና መቼ በእግዚአብሔር ምህረት ልከፋ እችላለሁ፣ እግዚአብሔር በሚያደርገው ነገር አይገባውም ብለን አንዳንዴ በጣም የምንልባቸው ሁኔታዎች ይኖሩ አሉ ወይ? በልቤ በምስጢር ያስኳቸው ከእግዚአብሔር ምሕረት የበለጡብኝ ጥቃቅን ጣዖታት አሉ ወይ? ልክ ዮናስ ይሄ የኔ ብሎ የሚለው እንዳለው ማለት ነው። ከእግዚአብሔር ተልእኮ ይልቅ እኛን ምቾት ነው የምንከላከለው ወይንስ የእግዚአብሔርን ተልእኮ ነው እኔና እናንተ እንዲሆን የምንፈልገው? ለታላቋ ከተማ ለነነዌ ማዘን አይገባኝን? ይሄ የእግዚአብሔር ጥያቄ ነው። የዘጋው ምዕራፉን በዚህ ነው። እኛስ ለሚጠፉት